ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ከነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ የካቲት 19 ቀን 2013 ዓ.ም ተመረጥ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ የካቲት 19 ቀን 451 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። በየሳምንቱ አርብ ከአድማጮች የደረሱንን መልእክቶች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን ክፍል አንድ ዝግጅታችን ይጠናቀቃል። በቅድሚያ ዜና።
አምነስቲ ኢንተርናሽናል የተባለው የዓለም አቀፍ የሰብአዊ መብት ተከራካሪ ድርጅት ሐሙስ የካቲት 18 ይፋ ባደረገው ባለ 25 ገጽ ዘገባ የሻዕቢያ ወታደሮች በአክሱም ከተማ ባለፈው ህዳር ወር በሁለት ቀናት ውስጥ በመቶ የሚቆጠሩ ሰላማዊ ሰዎች መግደላቸውን ዘግቧል። ድርጅቱ በዘገባው ላይ በህዳር 10 እና በህዳር 20 በነበሩት ሁለት ቀናት ብቻ የሻዕቢያ ወታደሮች ከጥቂት የወያኔ ሚሊሻዎች ለተሰነዘረባቸው ጥቃት የአጸፋ እርምጃ በሚል ወደ 200 የሚደርሱ ሰላማዊ ሰዎች መግደላቸውን ተቋሙ የአይን ምስክሮችን አረጋግጦ ለማረጋገጥ የቻለ መሆኑን ገልጿል። በሱዳን የስደተኛ ካምፕና እንዲሁም በአክሱም በስልክ አማካኝነት በተደረገ ቃለ ምልልስ በጠቅላላ 41 የአይን ምስክሮች አነጋግሮ መረጃ እንደሰበሰበ የሚገልጸው የአምነስቲ ሪፖርት የጅምላ ግድያው በሰብአዊ ሰዎች ላይ የተፈጸመ ወንጀል ሲሆን ወንጀል ሊሆን እንደሚችል ገልጾ የሻዕቢያ ወታደሮች መንገድ ላይ የነበሩ ሰላማዊ ሰዎችን ሆን ብለው ገለዋል፣ ለቤት እየገቡ በርብረዋል፣ በርካታ ወንዶችና ወጣቶችን ረሽነዋል ብለዋል። የሻዕቢያ ወታደሮች ብረሰቡ በየመንገዱ የተገደሉትን ዜጎች አስክሬን እንዳነሳ ማስጠንቀቂያ ከመስጠታቸው በተጨማሪ ለማንሳት የሞከሩትንም በጥይት ያባረሯቸው መሆናቸውን ዘርዝረዋል። በርካታ ሰዎችን በቁጥጥር ስር አድርገው ተጨማሪ ግድያዎችን ሊፈጽሙባቸው እንደሚችሉ አስፈራርተዋል። ወታደሮቹ በከፍተኛ ደረጃ ዝርፊያ ያካሄዱ መሆናቸውንና አብዛኛዎቹ የከተማ ነዋሪዎች ቤት ንብረታቸውን ጥለው ወደ ሌላ ቦታ ለመሰደድ ተገደው እንደነበርም ዘገባው ገልጿል። አምነስቲ በሰጠው መግለጫ ጥናቱ ለ11 ቀናት ማካሄዱንና የጠየቃቸው 41 ሰዎች አብዛኛዎቹ ከግድያው ያመለጡ በመሆናቸው ድርጊቱ የተረጋገጠ ሊባል ይችላል ብለዋል። የአምነስቲ ዘገባ ይፋ ከመሆኑ በፊት የረቂቁ ለአገዛዙ ባለስልጣኖች የተላከ መሆኑና አገዛዙ በኩል መልስ ሊገኝ ያልቻለ መሆኑን ጠቁመዋል። ይህን የአምነስቲ ዘገባ የሻዕቢያው የማስታወቂያ ሚኒስቴር መሰረፊስ ነው በማለት በትዊተር ገጹ ላይ መልስ የሰጠበት ሲሆን ከአገዛዙ ባለስልጣኖች በኩል የተሰጠ መግለጫ የለም። የትግራይ ግዚያ አስተዳደር አመራር አባላት ሰሞኑን ለዜና ተቋሞች በሰጡት መግለጫ የትግራይ ወሰንና አስተዳደር ወደነበረበት እንደሚመለስ ተቅሰው ግዚያው ያስተዳደሩ በቅርቡ በወልቃይት ጠገዴና በራያ ማስተዳደር እንደሚጀምር ከአገዛዙ ቁንጮ ቃል የገባላቸው መንገልጿል። በተጀመረው የትግራይ ወሰንና የአስተዳደር ጉዳይ ቁልፍ የፖለቲካ ጥያቄ መሆኑን ተናግረው ይህንን የጥያቄ አለመመለስ በቀጣይ ክልሉ እንዳይረጋጋ ክልሉ ከኢትዮጵያ ጋር እስከናካስቴው እንዳይቀጥል ያደርገው ይችላል የሚል ማስፈራሪያም ሰጥቷል። አርብ የካቲት 19 ቀን የፌደራል የመጀመሪያ ደረጃ ፍርድ ቤት አራዳ አንደኛ ችሎት በነስባ ነጋ አባይ ወልዱና ኬሪያ ኢብራሂም የተከፈተውን የክስ መዝገብ ተመልክቷል። መርማሪው በሰሜን እዝ ላይ ስለተደረሰው ጉዳት የ85 ሰዎች ቃል መቀበሉንና ከ200 በላይ ሰነዶች ማዘጋጀቱን አስታውቆ ተጨማሪውን ስራ ለመስራት የ14 ቀን ተጨማሪ ጊዜ ቢጠይቅም ፍርድ ቤቱ የ13 ቀን ተጨማሪ ጊዜ ፈቅዷል። ስባል ንጋ ህክምና እንደሚያስፈልገው የተገለጸ ሲሆን ከዚህ በፊት በፖሊስ ሆስፒታል የተደረገለት ህክምና በቂ ያለመሆኑን ጠበቆቹ ገልጸው አዲስ ህይወት ሆስፒታል እንዲታከም ጠይቀዋል። ፍርድ ቤቱ የስባል ንጋ የግል ሐኪም ያረፈበት ቦታ ሄዶ እንዲያክም ትዕዛዝ አስተላልፏል። ከዚህ ጋር ተያይዞ ሐሙስ የካቲት 18 ቀን የፌደራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ በወልቃይት ማካድራ የከተባለችው ከተማ በጥቅምት 30 እና ህዳር 1 ቀን በተፈጸመው የዘር ማጥፋት ጭፍጨፋ እጃቸው አለበት ተብለው የተጠረጠሩ ሰዎች ጉዳያቸውን አይቷል። መርማሪው ፖሊስ የምስክርነት ቃል መቀበሉና የወደሙ ንብረቶችን ማጣራቱን ገልጾ የ14 ቀናት ተጨማሪ ቀናት ጠይቋል። የተከሳሽ ጠበቆች ምርመራው ከተጀመረ 3 ወር ከ18 ቀናት የሆነው መሆኑን አስታውሰው ከዚህ ሁሉ ጊዜ በኋላ የጅምላ እንጂና የተናጠል ክስ አለመመስረቱ አግባብ አለመሆኑን ገልጿል። የገራቀኙን የሰማው ችሎት መርማሪው እያንዳንዱ ተጠርጣሪ የወንጀል ተሳትፎ በግልጽ እንዲቀርብ አዞ የ11 ቀናት ተጨማሪ የምርመራ ጊዜም ሰጥቷል። የኢትዮጵያ ብሮድካስቲንግ ባለስልጣናት የተባለው ተቋም ሐሙስ የካቲት 18 ቀን ባወጣው መግለጫ ወደ ትግራይ እንዲጓዙ ፈቃድ የሰጣቸውን የዓለም አቀፍ ሚዲያ አካላት ሙያቸው በሚፈቅድላቸው መንገድ በእውነት ላይ የተመሰረተ ዘገባ ብቻ እንዲዘግቡ ማስጠንቀቂያ ሰጥቷል። የዓለም አቀፉ ሚዲያ በአገሪቱ ሚዲያ ህጎች መገዛት እንዳለባቸው ማስተዋቋል። የዜና ተቋማቱ የአገሪቱን ህግና ደንብ የማይከተሉ ከሆነ ሰላምና ጸጥታን ለማስከበር ባለስልጣኑ የማረም እርምጃ ሊወስድ እንደሚችል አስጠንቅቀዋል። አንዳንድ የዓለም አቀፍ ሚዲያ ተቋሞች ሆነ የእርዳታ ሰጪ ድርጅቶች ከወያኔ ሹሞች ጋራ ለረጅም ዓመታት የቆየ ጥብቅ ወዳጅነት ያላቸው መሆኑን የአደባባይ ሚስጥር ሲሆን ከጥቂት ወራት በፊትም የተባበሩት መንግስታት ድርጅት አካል የሆነው የሰብአዊ እርዳታ ተቋም ሰራተኞች በትግራይ ውስጥ የወያኔ ባለስልጣኖችን ለማስወጣት ጥረት ሲያደርጉ በተክስ የተመለሱ መሆናቸው ይታወቃል። አድማጮቻችን የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅታችን ጋር አብራችሁን ቆዩ።
ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ውድ የፍኖተ ሬዲዮ ፕሮግራም አዘጋጆችና መላው አድማጮች እንደምን ሰነበታችሁ? ስለ ኢትዮጵያ ሀገራችንና ህዝባችን ቅን የምንመኝ ሁሉ ሰላም ይስፈንብንና ዛሬ በሀገራችን ላይ ለተከሰቱት ችግሮች መፍትሄ ይሆናሉ ያልኳቸውን ጥቆማዎች ልክ ያለውና ለህዝብ ጆሮ ታደርሱልኛላችሁ ብዬ ተስፋ አደርጋለሁ። ዛሬ ኢትዮጵያችን ችግር ላይ አይደለችም የሚል መገኘቱን አላውቅም። ሊያወድማት የሚፈልጉትም ችግር በችግር ላይ መሆኗን ተገንዝበው ለተጽፋ እንዲወጣ ተጨማሪ ችግሮችን እየፈጠሩባት ይገኛሉ። ልጆቿንን የምንለው የችግሯ መጠንና ፍጥነት እየጨመረ መሄዱን እያየን መጨነቃችን በርትቶብናል። ገዢዎቿ ደግሞ የከፋፍለ ግዛው ዓላማ ስላላቸው ስልጣናቸው እስካልተነካ አንዳችም አይጎረብጣቸውም። ከነዚህ አባባሎች መገንዘብ የምንችለው ኢትዮጵያና ልጆቿ በሁለት ክፉ ጠላቶች እየተጠቁ እንደሆነ ነው። በአንድ በኩል የገዢው ክፍል በተበላሸ መልኩ በስልጣን ላይ የመቆየት ፍላጎትና በሌላ በኩል ደግሞ በጠባብ ጥንተኝነት የተሰለፉት አገር በቀል ጠላቶች በውጭ ጣልቃ ገባ አገሮች እየታገዙ አገራችንና ህዝባችንን ጤናና ሰላም እየነሷት ይገኛሉ። የጠላቶቻችንን አስተላለፍ ማወቁ ተገቢ ሲሆን ወዳጅንም መለየቱ የበለጠ አስፈላጊ ጉዳይ ነው። ችግሩ ግን አብዛኞቻችን ጠላቶቻችንን ለይተን ለማወቅ መቸገራችን ሲሆን ችግሩንም ለማረም ያለመዘጋጀታችን ወይም ሙከራ አለማድረጋችን ነው። ኢትዮጵያን ለዘመናት የበጠበጣት ኢሳያስም ጀግናው ወዳጃችን ነው የሚሉ መኖራቸውን ያየንበት ጊዜ ላይ መድረሳችን ይገርመኛል። ምን ነው ሲባሉ ደግሞ በፖለቲካ ዓለም የዘላለም ወዳጅ ወይም ጠላት የሚባል ነገር የለም ይሉናል። ወዳጅ የነበረው ጠላት እንዲሁም ጠላት የነበረው ወዳጅ ሊሆን እንደሚችል አዲስ ግኝት አይደለም። የወርቅ ምንጣፍ የተዘረጋለት ሙሴያችን የተባለው አብይ ገና ሁለተኛ አመቱን ሳይደፍን በየቦታው በተካሄደው የኦነጎች የዘር ማጥፋት ዘመቻ የተቆጣው ህዝብ ክፉና መሰሪ ብሎት አንቅሮ ሊተፋው አንድ ምሽት ሲቀረው የትግራዩ ሁኔታ አዳነውና እነሆ ለሁለተኛ ጊዜ ወርቅ ሳይሆን አልማዝ በተነሰነሰበት መንገድ እንዲሄድ መፍቀዳችን ምንኛ አቋም የለሽ እንደሆነ የሚያመላክት መለኪያ ነው። ለነገሩማ ከግማሽ ሚሊዮን በላይ የጨፈጨፈው ፋሽስቱ መንግስቱን ሩሩ መንግስቱ ያሉ ሰይጣን የሆነውን ወያኔን የመረው መለስን ታላቁ መሪያችን ያሉ ቁጥሩ ትንሽ አልነበረም። የመንግስት ወንበር ላይ የተቀመጠ ሰው ይሁን ሰይጣን ሳይለይ የሀደርባይ ሰዎች በፍቅር መጥዙ የተለመደ ድራማ ነው። ጥላቢስ መሪውን ያለፈት ባለ ግርማ ሞገስ መሪ ማለቱ የማይታከታቸው በርካታ አደርባዮች አሉ። በተለይ ይህን አይነት ስህተት የምንሰራው ፍጹም የኢትዮጵያ ልጆች ነን የምንለው በመሆኑ መከራችን የተራዘመ መሆኑን ይነግረናል። ግን መታረም ይችላል። መታረም የምንችለው ደግሞ ያንኑ ስህተት እየደጋገምን ለውጥ መፈለጉን ስናውቅ ብቻ ነው። ለትናንትና ለዛሬ ያልሰራ መፍትሄ መደጋገሙ ለነገ ለውጥ አያመጣምና ስህተታችንን እያረምን ለአዲስና ለለውጥ አስተዋጽኦ የሚሰጥ መፍትሄዎችን ይዘን እንጓዝ። አንዱና ዋነኛው ችግራችን የምንደግፈው ድርጅቶችና መሪነን የሚሉንን ግለሰቦች ከማወቁ ላይ ነው። ከጠላት ጎን እንድንመድባቸው የሚገቡትን ጀግኖቻችን ካልን የተሳሳት ነው እኛ እንጂ እነሱ አይደሉም። ለምሳሌ ግንቦት ሰባትና የሬዲዮ ጣቢያው ኢሳት በግብጽ መንግስት በግልጽ መረዳቱን ብዙ ሰው ቢያውቅም የተለጠነ ፖለቲካ ነው በማለት ቤቱ እስኪፈርስ ድረስ ገንዘቡን አሟጦ ሲረዳቸው ነበር። መለስ እንደማንኛውም መሰሪ ገዢ የጠላውን ህዝብ ለማኖህለል ሲል የአባይን ግድብ መጀመሩን እናስታውሳለን። የግብጽ ግንቦት ሰባትን መርዳት የአባይን ግድብ ለማጨናገር ከሚጋልባቸው አንዱ ድርጅት እንዲሆንለት አስብ እንደነበር ያለህል የተፈታተ ነው። ግብጽ ስትራቴጂክ የኢትዮጵያ ጠላት ስለመሆኗ ቀደም ሲል የነበሩ ያልተማሩ መሪዎችን የሚያውቁት ሲሆን ለዶክተር ብርሃኑ ኢኮኖሚስቱ እንዴት አልገለጸለት እንዳለው ይገርመኝ ይሆን። ለነገሩ ዩ ዶክተር መለስ ወደ 40 የሚጠጉ ምርጥ ዩኒቨርሲቲ መምህራንን ሲያባርር ክፍተቱን ለመሙላት ከሱፐር ሶኖክ ጀት በፍጥነት ልቆ አዲስ አበባ ገብቶ የመለስን ቡራኬ ያገኘ አታዘኝ ሰው ነው። ሰውየው ኢትዮጵያዊ የሆኑ ድርጅቶችን አግሎ የለየላቸውን የኢትዮጵያ ጠላት ድርጅቶችን በአስመራ ከተማ እሽሩሩ ሲል የነበረ አይደል? ዛሬም ኢትዮጵያዊ የሆኑ ግለሰቦችንና ድርጅቶችን እያንቋሸሸ ከማን ብብት ስር እንደተወሸቀ የማያውቅ ካለ ሞኝና ሰላላ ብቻ ነው። ይህን መሰል መናኛ ፖለቲከኛ ነኝ ባይ አድርባይ ምሁሮችን እንኮኳዝለን መኳዙን ተቀጠልን ሰልፋችን ከኢትዮጵያ ገዳዮች ጋር መሆኑን ማወቅ ይገባናል። ዛሬ ላይ ያለው የኢትዮጵያ ቀውስ በቋንቋ የመሰባሰብ አባዜ ላይ የተመሰረተ ነው ብዬ የማምነው ጥንተኞች ቋንቋቸውን የሚናገሩትን በአንድ ዘር ስር በማጠቃለል የልዩነቱን መሰረት የአማራ፣ የኦሮሞ፣ የትግሬ፣ የጉጂ ወዘተ በማለት የሌላ የሌለ ችግር እንዳላደርገው ህዝቡን ያጠቁታል። የንጉሱንና የፋሽስቱን አገዛዝ ያንድ አቋም በተለይም የአማርኛ ተናጋሪው የበላይነትን ያረጋግጣል የሚሉ ያበዱ ፖለቲከኞች እንደነበሩ ቢታወቅም ግን እምነቱ ከሀቅ ጋር የተላተመና ስህተትም የነበረ ነው። በቋንቋ ላይ ያተኮረ የተበላሸ የፖለቲካ አመለካከት ወደ ገዢዎች የገባው በወያኔና በአሁኑ የብልጽግና ዘመን ነው። ሐሰት የሚል ካለ ይሞግተኝ። ዛሬ ኢትዮጵያን እያመሳት ያለው ይህ በቋንቋ ላይ የተመሰረተ አመለካከት ነው። የሚገርመው ደግሞ ቋንቋዬ ተንቋል የሚለው ለስልጣን የበቃው ገዢ ሁሉ የሚሯሯጠው ቋንቋውን ከሌሎች ቋንቋዎች ጋር ለማስተካከል ሳይሆን አልቆ ለማስበለጥ መሆኑ ነው። ማንኛውም ቋንቋ በተፈጥሮ የመደብ ባህሪ የለውም። እንግሊዘኛ የሚናገር ሁሉ እንግሊዝ አይደለም። አማርኛ የሚናገር ሁሉ አማራ አይደለም። ፋሽስቱ መንግስቱ ኃይለማርያም ግማሽ ሚሊዮን ዜጎችን ሲጨፈጭፍ የሚናገረው አማርኛ በመሆኑ አማራው ህዝቡን ጨፈጨፈ ተብሎ ሊታሰብ ከቶ ማይቻልም። በቅርቡ አቤ በኢሃፓ ውስጥ ካሉት 5 ራስቲያዶች አማርኛውን ላለመናገር ይመስላል ኤክስኪዩቲቭ ይለዋል 3ቱ ትግሬዎች ነበሩ። እነሱም ዶክተር ተስፋዬ ደበሳይ፣ ዘሩ ኪሽንና ብርሃነ መስቀል ነበሩ ብሎናል። ስለ ራስቲያዱ ብዛት ባላውቅም ትግሬዎች ነበሩ አባባል ግን ስለ ሰውየው ስብዕና ማሰብ ያቀረም እና ምን ይጠበስ በኢሃፓ ውስጥ ትግርኛ ተናጋሪዎች አባል መሆን የለባቸውን ሊለን ይሆን? እያወቀ እንዳላወቀ ለመሆን ካልሆነ በስተቀር ኢሃፓ ህብረ ብሔር ፓርቲ በመሆኑ ሁሉንም ቋንቋ የሚናገሩ ኢትዮጵያውያኖችን ያቀፈ ከመሆኑ ባሻገር ዓለም አቀፍ የሆኑ አባላትም ነበሩት። በብዙ ሺህ የሚቆጠሩ የትግርኛ ተናጋሪዎች፣ ኦሮምኛም ተናጋሪዎች፣ አማርኛም ተናጋሪዎች፣ ሶማሊኛ ተናጋሪዎችም፣ ወላምኛ፣ ዶርዝኛ፣ አፋርኛ፣ እንግሊዘኛ ወዘተ ተናጋሪዎችን ያቀፈ በኢትዮጵያ የመጀመሪያው ዘመናዊ ፓርቲ ነበር አሁንም ነው። ኢሃፓ በቋንቋ ላይ ያተኮረ ፖለቲካ አይከተልም ግን ሁሉንም ኢትዮጵያውያን ያቀፈ ፓርቲ ነው። ተጀምር እንዳልኩት የዛሬው የኢትዮጵያ ችግር ቋንቋ አዘል ነው። ኢትዮጵያዊነትን አሳንሶ ቋንቋውን የሚናገሩን ጎጥ የበላይ የማድረጉ እርካሽ ሙከራ ነው። ለወያኔዎቹ እንዳልበጃቸው ሁሉ ለባለተረኛውም የማይበጀው እያየነው ነው። ለባለተረኛውም እንደማይበጀው እያየነው ነው። ችግሩን በወጉ ለማድረግ ካልቻለን ግን ኢትዮጵያን ለማጥፋት የማይሰንት መሆኑ መታወቅ አለበት። በዚህ ከተስማማን ችግሩን እንዴት መፍታት እንችላለን? መፍትሄዎቹስ ምንድናቸው? በመጀመሪያ ወዳጅና ጠላትን መለየት አለብን። ጠላትን ወዳጅ፣ በተቃራኒው ደግሞ ወዳጅን ጠላት ነው ብለን ከፈረጅን የመፍትሄ ፍለጋውን አጀማመር አጨናግፈነዋል ማለት ነው። የተከሰተብንን ችግሮች ለመቋቋም ወዳጅና ጠላትን በሚገባ መለየት አለብን። ወዳጆችን አበጥረን ካወጣን መቀራረብና አብሮ መስራትን መጀመር አስቸኳይ ስራችን መሆን አለበት። ጠላትን መለየት ባይከብድም ወዳጅን መለየት እንደምናስበው ቀላል አይደለም። የኢትዮጵያ ሰንደቅን ያውለበለበ ግን መሰሪ የሆነ ድርጅት ሊኖር ይችላል። ወንድ እያስታጠቀ ነው የሚወስደው እንደሚባለው ማለት ነው። ኢትዮጵያዊነት ሱሴ ነው እያለ መጤነ በማለት ሌላውን ቋንቋ ተናጋሪ ኢትዮጵያውያን የሚጨፈጭፍ ድርጅትም እኮ እያየን ነውና የወዳጅ አፈራጀታችንን ማስተካከል አለብን። ኢትዮጵያዊ ድርጅቶች አብረው መስራት አለባቸው የሚለው መርህ አማራጭነት የለውም። ተባብረውን እንዲሰሩ ሳይጠየቁ መስተባሰብ አለባቸው። ምናልባት የመጀመሪያውን ጥሪ ኢህአፓ ቢያስተላልፍ ደስ ይለኛል። ሌላም ኢትዮጵያዊ ድርጅት የቅድሚያ ጥሪ ቢያደርግ በተመጣጣኝ መልኩ እደሰታለሁ። ኢትዮጵያዊ የሆኑ ድርጅቶች ተነጣጥለው አገርን ለማዳን እንደሚቸገሩ ከታሪካዊ ሂደታችን ጠቃሚ ተሞክሮ አለን። የፈለግነውን ውጤት ባናይበትም ህብረትና ቅንጅት የተባሉ ስብስቦች የፈጠሩት ተጽዕኖ ቀላል አልነበረም። በእርግጥ የኋላ ኋላ በህብረቱም ሆነ በቅንጅቱ ውስጥ አድፈጣው የነበሩ አደርባይ ድርጅቶች ችግር መፍጠራቸውና ያለ ጠላት ጥቃት ሁለቱም ስብስቦች በራሳቸው ሊበታተኑ በቅተዋል። ኢትዮጵያዊ የሆኑ ድርጅቶች በአንድ ጠላት ስር ቢሰባሰቡ መልካም ስለመሆኑ አያከራክርም። በአንድ ጠላት ስር መሰባሰብ መዋሃድ ማለት አይደለም። ሁሉም ድርጅት የራሱን ፕሮግራም አንግቦ ግን በአንድነት በመቆም ለኢትዮጵያ ደህንነት መስራት ይችላል። ኢትዮጵያውያን በተለይም ኢትዮጵያዊ የሆኑ ድርጅቶች በጋራ ጥላት ስር የሚያደርጉት ትግል እንደተጠበቀ ሆኖ አንድ ማሳሰቢያ ግን ማከል ፈልጋለሁ። ወያኔ፣ ሻቢያ፣ ኦነግ አሁን ደግሞ አንዳንድ ጽንፈኛ የአማራ ስብስቦች የሚከተሉት የፖለቲካ መስመር የሚያስከፋን እንደሚሆን አልጠራጠርም። ድርጅቶችና ኦሜላለው የሚሉት ህዝብ ሁለት የተለያዩ ፍጥሮች መሆናቸው እንደሚገባ መረዳት ያለብን ይመስለኛል። ምክንያቱም ወያኔን የሚጠላ ብዙ ሰው የትግራይን ህዝብ ከመጠራጠር ደረጃ ላይ የደረሰ ሆኗል። ለኦነግ ጥፋት የኦሮሞን ህዝብ መኮነን፣ ለጽንፈኛ የአማራ ድርጅት አማራውን መክሰስ፣ ለሻቢያ ሻጥር ኤርትራውያንን ማጥንሸት አስቀያሚ ግንዛቤ ነውና መታረም አለበት። እንኳን ባልነቃው ሰው ቀርቶ ነቃው አወቀው የሚለው ምሁርም ከዚህ አስቀያሚ ግንዛቤ ውስጥ ተዘፍቋልና በፍጥነት ወደ ትክክለኛ ህሊናው ሊመለስ ይገባዋል። አቀኛ ድርጅቶች በጥምረት ታገሉ። ኢትዮጵያን ለማጥፋት የሚሞክር ራሱ ይጠፋል ሲሉ ደብዳቤያቸውን ያደረሱን ታሪኩ አበበ ከምድረ አሜሪካ ናቸው።
የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ አዘጋጆችና መላው ቤተሰቦች እንደምን ሰነበታችሁ? በዚህ ደብዳቤ አሁን አገራችን ለምትገኝበት ውስብስብ የፖለቲካ ሁኔታ መድረስ የቻላችሁ ሊከበሩ ሊደመጡና በታሪክ የክብር ስፍራ ሊሰጣቸው የሚገቡ በመጋፋታቸው ነው የሚል የበረታ ሐሳብ አለኝ። በፋሺስት ጣሊያን ወረራ ወቅት ለተጋደሉና ለታገሉ አርበኞች ክብር ቀርቶ እውቅና ተነፈጋቸው። በተጣራሪው ለፋሺስት ጣሊያን ያደሩና ያርበኞችን መውጫና መግቢያ እየጠቆሙ በመርዝ ቦምብ ያስደበደቡ ባጽዮ ውቅና ብቻ ሳይሆን ሹመትና የቀላል ሽልማቶች ተደረገላቸው። እነዚህ ሀገርንና ህዝብን ከደተው ለወራሪው ጦር ያደሩ ከሁሉም የኢትዮጵያ ክፍል ከኤርትራና ከትግራይ ሹምባሽና ባንዳ የነበሩት በዛቱን ታሪክ ያጋለጠው ነው። የጎጃሙ ራስ ኃይሉ በለው ለጣሊያን አድረው አርበኞችን ሲያስደበድቡና ከመጥል ኑሯቸውን ሲቀጩ ከርመው በንጉሱ ተወዳሽና ተሸላሚ እንደነበሩ ማስታወስና የጀግናው አርበኛው በላይ ዘለቀ በአዲስ አበባ ተክለሃይማኖት አደባባይ በስቅላት መገደሉ የነጣነትን ዋጋ ለምናውቁሉ እስከዛሬ እንደ ግርሳት ያቃጠለን ነው። በሺ ቆጠሩ የነበሩ አርበኞች በባንዳዎች እየተወነጀሉ በዝዋይ በጎሬ በጡንቻ በመንዞዘተ በቆምስር በግዞት እንዲማቀቁ ተደርገው ህይወታቸው አልፏል። በዚያ ድቅድቅ ጨለማ ወቅት በዘራቸው ሀቀን የመሰከሩና ጭቆናና ግፍን የኮነኑት እነ ኃይሉ ገብረ ዮሐንስ ገሞራው እና አቤ ጉብኛው ስማቸው እንዳይነሳ ተደርጎ ከፋሽስቱ ደርግ ጫማ ስር ወድቀው በኢሃፓ ላይ የታወጁትን የቀሽብርና የነጻር ምጃ ደግፈው ያጎሉ ይሞነጥሩ የነበሩት እነ ባሉና ብራኑ ሲወደሱ መስማት ማሰብ ማመዛዘን ማጣት መሆኑን መናገር ይገድለኛል። አንዳንድ ተማርን የሚሉ ግን የመማራቸው ሚዛኑ እንደ ጋሪ ፈረስ በተሰመረላቸው አቅጣጫ መጋለብ በመሆኑ ያንን ጀግና ዋለልኝን ሊያነሱና ሲጥሉ ያንጎላቸው ቀፎነትን ያጋለጡ መሆናቸውን ለነግራቸው ወዳለው ለኔና ለመሰሎቼ ዋለልኝና አብረውት የተሰውት ጀግኖች ሲሆኑ ለባንዶችና ወናፍ ለሆኑ ሁሉ የሚለጠፍባቸው የስም ማጥፋት አስተዛዛባዊ ብቻ ሳይሆን አስጠያቂም ነው። ለወያኔ መወደስ ሲደረድሩ የነበሩና የወያኔን የጥፋት ጉዞ ሲጠርጉ የነበሩ ዛሬ ባንድ አፍታ ግልብጥ ብለው አልብሰውና ሸፋፍ ነው ማለፉ አልሆን ሲላቸው የወያኔ ኮናኝ መሆናቸውን ያስተዋል ነው። ላንድ ምስኪን በጠኔ በተኛበት ድፍት ብሎ እየቀረ ለሚገኘው ከንፈራቸውን እንኳን የማይመጡ ለአረመኔው መለስ ዜናዊ ዘፋኞቹ ጋዜጠኞቹ ደራሲያኑ ምሁራን ተብዮቹ ዳኛዎቹ ጠበቆቹ ወዘተ ደረቶቻቸውን እየደለቁም ባቸውን ማጉረፋቸው ቀኑ ሲደርስ ለራሳቸው ያለክሳሉ። ጊዜው እየደረሰ በመሆኑ የተሸፋፈነ ሁሉ መገለጡ አይቀርም። እነ ምሁር መሳይ ፕሮፌሰሮች ዶክተሮች ተመራማሪዎች የፍርዱ ቀን ገለባው ከስንዴ የሚለይበት ወሽካታው ከሐቀኛው የሚበራይበቱ በነቀዝ የነቆተው ከመልካሙ የሚጠራበቱ ቀን ያስገመገመ መሆኑን ለመረዳት የፈረንጅ ጠንቋዎች አስፈላጊ አይሆኑምና በአገራችን ሰማይ የቆዘዘ መሆን የፖለቲካ ደመና ማስተዋል በቂ ይሆናል ላለው እስኪ ልጠይቅ የኢሃፓ መስራቾችና ከመስራቾች ጀርባ የነበሩ ገድላቸው ለምን ደምቆ እየተተረከ አይደለም ብዬም እስኪ ልጠይቅ መከበሪያ የሆኑት የኢሃፓ ህቶች ገድል የነ ዳሮ የነ ቆንጂት የነ ሰላም የነ ሶስና የነ ጅጋየው የነ መሰረት የናስካለ ወዘተ አልተወሳም። እዚህ ላይ አንድ ትልቅ ሰው ሌሎችንም ይወክላልና ላንሳ ሳሙኤል አለማየሁን እኔ ባየውበት መጠን እኔ በመዘንኩት መጠን ላንሳው ያፋል ለማየት ያፋል ለማወቅ ሩቅ ሳንሄድ ባጭሩ ሳሙኤልን ማወቅ ይበቃል። ሳሙኤል አለማየሁ ሰው ልጅ በሀብትም ሆነ በእድሜ የተማረም ይሁን ማህይም ተገቢውን ክብር የሚሰጥ የነበረ ሲሆን ከሁሉም በላይ ከጎስቋሎች ጭቆና ወገባቸውን ካጎበጣቸው ከሰበራቸው ጎን ተሰልፎ መከራን የተቀበለ ነው። ትግል ከተባለ ሳሙኤል ሙሉ ህይወቱን ለኢትዮጵያ ህዝብ የሰጠ ሀገሩን እንደ ወላጅነቱ ይወድ የነበረ በ1960ዎቹ የነጻ ትምህርት ካገኙት ጥቂት ተማሪዎች አንዱ ሲሆን በዚህም በሰሜን አሜሪካ የኢትዮጵያ ተማሪዎች ማህበር ከፍተኛ ተሳትፎ ነበረው። ለሳሙኤልና ጓደኞቹ የሃፓና ኢትዮጵያ ያንድ ምስል ሁለት ገጾች ናቸው። ብዙ ብዙ ሳሙኤሎችን መጥቀስ ይቻላል። እነ ተስፋዬ እነ ጸሎተ እነ ቢኒያም ወዘተ የሃፓን ያቆሙ ናቸውና እናስታውሳቸው። እነ ደብተራው እነ ይስሐቅና ጓዶቻቸው ወያኔ ለ28 አመታት በጨለማ እስር ቤት እንዳሰቃያቸውም ዛሬም ሊስተጋባ ይገባል። በዚህ ወቅት እንኳን በትግራይ ምድር ላይ በወያኔ ስለተቆፈሩት የጉድጓድ የጨለማ እስር ቤቶች አንዳች አለመባሉ የወያኔ ድምሰሳ ጦርነት እንቆቅልሽ ያደርጋል። የነ ደብተራውን ድም በትግላችን እንበቀላለን። የወያኔ ቁንጮች በሰፈሩት ግፍ ህዝባዊ ፍርድ ያገኛሉ። እድሜያችንን ሙሉ የኢትዮጵያ የሞተልሽ ቀርቶ የገደለሽ በላያን ከመገፋት ገዳዮቻችን ገድለን ያገራችንን አንድነት እናስከብር ላለው በማለት ደብዳቤያቸውን ያደረሱን መቆያ ከጅማ ናቸው።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ሬዲዮ ለደብዳቤዎች አምድ ፕሮግራም አንድን ህዝብ ራሱን ለሌላ አካል አፋልፎ እንዲሰጥና ራሱን በመርሳት ከራሱ ጋር እንዳይሆን አድርጎ ተጥፎ መፍጠር ይቻል ይሆናል። ይሄ አንደኛው የአምባገነኖች የከይሲነት ባህሪያቸው ነውና እየራበውና እየጠማው እየሞተና እየተሰደደ ገዢውን ቀና ብሎ እንዳይናገር በማድረግ ጨለምተኛ ህዝብ መፍጠርም ሌላኛው አስነዋሪ ስራቸው ይሆናል። ዜጋን በኢኮኖሚ አሽመድምዶ ተስፋ እንዲቆርጥና በየመንገዱ ብቻውን እያወራ እንዲሄድ ማድረግ ደግሞ ቀላል የማይባለው ድብቁ ተንኮላቸው ሶስተኛ ባህሪያቸው ይይዛል። ህዝብ ጣራ በነካይ ኑሮ ውድነት ምክንያት ወገቡ ተይዞ መንቀሳቀስ በማይችልበት ሁኔታ ላይ እንዳለ ደርቧት በሚወጣው ጨርቋ አማካኝነት መረዳት ይቻላል። በኢኮኖሚ ተዳክሞ ኑሮ ያጎሳቆለውን ህዝብ ይዘው አገር እናስተዳድራለን ሲሉ የማይዘገንናቸው ግድለሾች ከከርት ጋር እኩል ወራጁሃን የሚጠጣር ሷደር ያለባቸው መሆኑን ረስተውት ምርጫ ምርጫ ይላሉ። ምርጫ ይቀድማል ወይስ ንጹህ የመጠጥውሃ? ይሄን በዚህ ልለፈው። የመጣበትን የዘርና የታሪክ ጎዳና መሃል ላይ በመቁረጥ
በጠማማ የዘርና የታሪክ አቋራጭ መንገድ ውስጥ መርተው ግራ ካጋቡ በኋላ ዱካው የጠፋበትን ደንባራ ትውልድ ማስነሳትም ካረመኔ ወሮበላሹሞችና ተባባሪ ጋሻ ጃግሬዎቻቸው ዘንድ የሚጠበቅ ጥምር የሴራ ተግባር መሆኑን በሌላ አይን ልናየው የሚገባን የጌቶቻችን ገበና ነው። ከዚህ በከፋ ሁኔታ ደግሞ የራስን ህዝብና አገር ሊያጠፋ ሆብሎ የሚነሳ ንፍጣም የትውልድ ክፍል አስተምሮ ማብቃት ደግሞ ቀፋፊውን እኩይ ተግባር ይይዛል። እዚህ ላይ ትንሽ ማለት የሚያስፈልግ ይመስለኛል። ያጽናቸው ማረፊያ የምትሆናቸውን አገር ተጠይፈው አቃጥለው ሊፈጇት ሲነሱ የአያቶቻቸው አጽምም አብሮ የሚቃጠል መሆኑ የማይገባቸው ንፍጣም ጎሎች ሆነው ሲፈጠሩ ምን እንደሚፈልጉ እንኳ ጥያቄያቸውን መላልሰው ያዩት አይመስሉም። በተመሳሳይ ሁኔታ ይህ ችግር የሚነሳው አንጎሉ ከነቀዘ ልፋጭ ምሁር ተብዬ መሆኑ የማይካድ ቢሆንም ዞሮ ዞሮ ከተበላሸ አገዛዝ አንጻር የመነጨ መሆኑ ጉዳዩን አጠራጣሪ አያደርገውም። ትውልዱ ጓሽቷል። አገር ተጠይፈው መንደርን የወደዱ የጠባብ አእምሮ ባለቤት የሆኑ ምሁራንና ተከታይ ጀሌዎቻቸው አገሪቷን እያመሷት መሆኑ በብዙ ክፍል ላይ ሲገለጽ የኖረ በመሆኑ ከዚህ በላይ ማለት አያስፈልግም። ሲቀጥል ደግሞ በውጭ ወራሪም ይሁን በአገር በቀሉ አምባገነን አማካኝነት ህዝብ አፈርድሜ ግጦ አገረ ምድረበዳ ብትሆን ደንታ የሌለው ወዳደር ዜጋም የተወሰነ ጎጥ ይዞ ልብላ ልብላ ማለቱን የምጥኝ ብሎታል። ፍርፋሪ እየተጣደላቸው ያደጉ ናቸውና ህሊናቸውን በርካሽ ዋጋ ሸጠው ከርሳቸውን በውድ ዋጋ የገዙ መደድ የነጋዴዎች ናቸው። ብዙ ሀብት አላቸው። የተንደላቀቀ ኑሮም ይኖራሉ። ህሊናቸው ግን ቀፎ ነውና በቀላሉ ይሰበራሉ። ብርታትም የላቸው። ራሳቸውን አምልከው አገርን ክደዋልና አገር ደግሞ ትረግማቸዋለች። ሰላም የለም፣ ሲቃዡ ነው የሚያድሩት። ምክንያቱም የድሃውን ፋንታ ቀምተዋልና። እኔ ከሞት ሰርዷይ ቀላይነቶቹ እነኚሁ ርካሽ ዜጎች ድሃ አርሶ አደር ከሚበላት ቀንሶ በሚከፍለው ግብር ከሚተዳደሩት ቀማኛ ሹማምንት ገዢ ጋር የሰው ደም እየመጠጡ የሚኖሩ መዥጎሮችም ሆነዋል። የህዝብ ትግል ሲጧጧፍ ከህዝብ ጋር መስለው በስውር ደግሞ ለገዢ መደብ በትር እያቀበሉ ትግልን በወንበዴ የሚያስቀሙ የዘመናት ባንዳዎች እንደነበሩ ስናስታውስ አሁንም የመኖራቸውን ነገር ያለመዘንጋት መሆኑ የግድ ይለናል። በየስብሰባው፣ በየድሩ፣ በየጸሎት ቤቱ፣ በየገበያውና በየመጠጥ ቤቱ ማይታጡም። ቀን ቀን ህዝብን ይመስላሉ፣ አመሻሽ ላይ ደግሞ ልብሳቸው ሌላ ነው። ንጹህ ዜጋን አሳፍነው በዜጋ ስቃይ የሚደሰቱ ድል አድራጊዎች ናቸው። ውሎ አድሮ የእነርሱ የክፋት ዋጋ ሲከፈላቸው የተበደለ ዜጋ ደግሞ ነጻነቱን ያገኝና ሲፈነድቅ ያዩታል። ያውም ሞት ካልቀደማቸው። እንደው በአጠቃላይ የብዙ ታዳጊ ሀገራት አምባገነን ገዢዎች በህዝባቸው ላይ የሚፈጽሙት ስውርና ዘግናኝ ደባ ከጊዜ ወደ ጊዜ እየከፋ የመሄዱ ነገር በእጅጉ አነጋጋሪ ለመሆን በቅቷል። ይባስ ብሎ ደግሞ የእነርሱ የመጨረሻ ዕጣ ፈንታቸው ከረገጡት ህዝባቸው ይልቅ በእጅጉ የባሰ መሆኑን አላውቅ ብለው ስንነግራቸውም አለመስማታቸው ነው። አለመስማታቸው ብቻም ሳይሆን የአውራ አሳዳጊዎቻቸውን ውድቀት አይተው መረዳት አለመቻላቸው ወይም አለመፈለጋቸውም ጭምር ነው። አምባገነኖች ምንጊዜም ቢሆን በባዶ እብሪት ተሞልተው በባዶ የደነቆሩ ሰውኛ ፍጡር መሆናቸውን ልናይ እንችላለን። ነገ ወንጀል ሆነው የሚያስጠይቃቸው መሆኑን የማያውቁት የእኛዎቹ እብሪተኛ ገዢዎቻችን ጭምር ከእሳት ላይ እሳት እያቀጣጠሉ ህዝባቸውን አንድደው ሊፈጁት ሲነሱ ረመጥ ሆኖ ሊፈጃቸው መቻሉ እንኳ የሚነግራቸው ያጡ ዘመድ አልባዎች ሆነውብናልና ምን ይሻለናል ነው ጥያቄው። ህዝብ በረሃብ አለንጋ እየተገረፈ እየተፈናቀለና እየሞተ ማየትን የመሰለ ማስረጃ ያለ አይመስለኝም። ይህን እኮ ሌላ ታሪክ ለመበርበር የሚጣደፍ ግለሰብም ሆነ ቡድን ካለ ጤንነቱ በጥያቄ ውስጥ ነው ማለት ይቻላል። እንደነዚህ አይነቶቹ ግለሰቦች ደግሞ ሐቁ ፍጥጥ ብሎ እያለ ሐቁ ሌላ ነው የሚሉ የገዢው ቡድን ባለውለተኞች የሆኑ ገበና ሸፋኞች ናቸው እንላለን። ውሻ በበላበት ይጮሃል እንዲሉ ህዝብ ሰጥ ለጥ ብሎ እንዲገዛላቸው የሚፈጽሙት አስነዋሪ ተግባር ለነርሱ ሰርግና ምላሽ ሆኖ በህዝብ ልቅሶና ሀዘን እየተመጻደቁ በድል አድራጊነት ሲባርቁ ማየት በራሱ አንዱ የዘመኑ ጉድ መሆኑን ከሌሎቹ አበሳዎች ጋር ጨምሮ ማየት ይቻላል። ወደ ዙፋን ሲመጡ ሊገቡት የተጣደፉበትን ቃል ድምጥማጡን አጥፍተው ከወትሮ በባሰው ሁኔታ አራስ ነበር የሆኑና ይህን የግፍ እከት የወረሰውን መከረኛ ህዝብ ሲቧጭሩት መታየታቸው ቀሪው አይነተኛ ባህሪያቸው ነው። በዚህም መሰረት እንኩሮ በበዛበት ያልታደለች አገራችን ቂምና በቀልን በሻገተ የፖለቲካ ሹዋብ ኩተው የጋገሩትና ግፍና መከራ ቋርቅ እስከሚለን ድረስ በላይ በላይ እያጎረሱን ስለመሆናቸው አምልጧቸውም ቢሆን ሳይነግሩን አልቀረም። ሸርክተው ያቦኩት ዋፌራ ፖለቲካቸው ክፉኛ ቢጎዳንም በመጨረሻ ላይ እርስ በርሳቸው እኔ ላጉርስ እያሉ ሲሻሙ ራሳቸው ውጠው ለመታነቅ የበቁበትን አስገራሚ ክስተት ለማየት ችለናል። ከዚህ ክስተት ተምሮ ራሱን ከመታነቅ የሚያድን የአምባገነኖች አባል ስለመኖሩ ግን አጠራጣሪ ነው። ምክንያቱም አምባገነኖች ያው አምባገነኖች ናቸውና የውርደት ሞት የክብር ሞት የሚመስላቸው እነኚሁ ጉዶች ከጋዳፊና ከሳዳም የቅሌት ሞት መማር አይችሉም። ከነጋዳፊ ይልቅ የነማንዴላ የክብር ሞት ይመራቸዋል፣ ያቅለሸልሻቸዋል። ከውጭ ወራሪ ይልቅ በየወቅቱ ብቅ እያሉ የሚጠፉት ገዢዎቿ የድባቅ መጥተው መጠመቅ ያስገቧት በዚሁ መጠን ስለመሆኑ ዛሬ ላይ ብቻውን በመንገድ ላይ እያወራ የሚሄደው ብሶተኛ ዜጋ ሌላኛው ምስክራችን ነውና ችግሩን በይበልጥ ግልጽ ያደርገዋል። ይሁን እንጂ ይህን ሁሉ ሲፈጽሙ የሚያሽከረክሩት የግፍ በትር ውሎ አድሮ ወደ እኛ ይዞራል ብለው በትንሹም ቢሆን እንኳ አለመጠርጠራቸው ከላይ ለመግለጥ እንደተሞከረው አምባገነኖች ምንኛ የለየላቸው እውሪተኛ ደንቆሮዎች ሆነው አገርን ለማመስ የተፈጠሩ መሆናቸውን ነው። ለተረገጠ ህዝብ ድምጻችንን እናሰማለን የሚሉትን ታጋይ የህዝብ ልጆችንም በየማጎሪያ ቤቱ እያሰቃዩና ገሚሱን ደግሞ አገሩን ጥሎ እንዲሰደድ እያደረጉ ብዙሃኑን ጭቆን ህዝብ ሳይወድ በግድ እያመለካቸው እንዲኖር የማይዋጠጡት ዳገትና የማይፈነቅሉት ድንጋይ የለም። የኑሮ ውድነት ጣራ ነክቶ የህዝብም ህሊናም ያን ያህል ሲነካ የነጠጠ የቅንጦት ኑሯቸውን በጎን የሚኖሩት ህሊና ቢሶቹ የአማራ ባለስልጣናትም መተከልና ማካድራ ላይ ንጹህ ደም እየፈሰሰ እነሱ ደግሞ በቪ8 መኪና ሲንፈላሰሱ ለተመለከተ ሁሉ ለዚያ ህዝብ ሳይሆን ለነርሱ ነው ማዘን። ለምን ካልን ደግሞ ከአውሮፕላን ሲያማርጡ የነበሩት ጃሮቻችን በማምሻቸው ወቅት ባዶ እግራቸውን የውሻ ሞት ሞተዋልና ነው። ነገር ግን በጨለማ ውስጥ ያለ ህዝብ ሲነጋ የብርሃን ጎህ ማግኘቱ አይቀርም። የነርሱ ወቅት ሲመሽ ግን የያዟት ቅንጦት ታመልጥና ጥርስ ማፏጨት ይሆናል። ከዚያም ሕያው ሞት በቃ። ስለነዚህ ሰማይ ጠሪዎች አይጋፈሶች ጉዳይ ካነሳው አይቀር አንድ ሁለት ሐሳብ ላስፈር። የአማራ ባለስልጣናት ማለት ከጭራ ክኩል የሚታዩ ሆነው በልተው የማይጠግቡና በባለፈው በደላቸው ተጸጸተው ንስሐ የማይገቡ እርኩሶች እንደሆኑ እኔ ህይወት ሳላመነታ መናገር እችላለሁ። በዚያ ህዝብ ላይ የሚፈጸሙት ለከት ያጣ ግፍ ተነግሮም የሚያልቅ አይደለም። የጦር መሳሪያ ከኮንትሮባንዲስቶች ወረስን ይሉና ከወረሱት የጦር መሳሪያ ውስጥ ግማሹን ያክል ማንነቱ ተጠንቶ በታወቀ የጦር መሳሪያ አዘዋዋሪ ግለሰብ በመሸጥ ገንዘቡን ወደ ግል ኪሳቸው በማድረግ የጦር መሳሪያ ነጋዴው በበኩሉ ለማህበረሰቡ በውድ ዋጋ እየተበቸበ በሀገር ሀብት እንድንጨማለቅ ሁኔታዎችን ያመቻቹለታል። እዚህ ላይ አንድ ነገር ሊጤን የሚገባው ጉዳይ ያለ ይመስለኛል። ይኸውም ህዝብን በህግ ገደብ ባልተወሰነ የጦር መሳሪያ ባለቤትነት ማሰማራት ማለት የየግለሰቦችን አለመግባባት ሰበብ አድርጎ በአካባቢው ግጭት ሲነሳ ደም የሚያቃባ ቁርሾ እንዲፈጠርና እርስ በርሱ እንዲተላለቅ የታሰበ ስለመሆኑ ነው። ምክንያቱም በህግ አግባብ መፍትሄ ሊያገኙ የሚገባቸው የአካባቢው ግጭቶች በነፍስ ወከብ የጦር መሳሪያ ብቻ ሊሆን ነው እንደማለት ነው። ይሄ ደግሞ አገዛዙ የአማራ ሹማምንትን መሳሪያ አድርጎ በአማራ ህዝብ ላይ ከሚፈጽመው ግፍ መካከል አንዱ ይሆናል። ለዚህም አንድ ማስረጃ ማቅረብ ይቻላል። ቀኑን ባላስታውሰውም በጥር ወር መጨረሻ አካባቢ ሁለት የደብረ ታቦር ነዋሪ በሆኑ ሁለት ወጣቶች መካከል በተነሳ የግል ጸብ ምክንያት አንደኛው ሌላውን በሽጉጥ ደብድቦ ክፉኛ ካቆሰለው በኋላ ወደ ሆስፒታል እንደተወሰደ እኔ ራሴ በአካል ለመታዘብ ችያለሁ። በወቅቱ ከሁሉም በላይ ያሳዘነኝ ነገር ቢኖር ያገዛዙ የጸጥታ አካላት እያዩ እንዳላዩ ሲሆኑት የነበረውን ሁኔታ መመልከቴ ነበር። ይህ ድርጊት ታዲያ ከተበላሸው የአገዛዙ መርህ አንጻር የመጣ እንደሆነ ፍንትው አድርጎ የሚያሳየን ነገር ስለመኖሩ አንዳችም ጥርጥር የለውም። በዚያ ወር አጋማሽ አካባቢም አይከልና ትክል ድንጋይ ከተማዎች ተመሳሳይ ክስተት እንደነበረም ለማስታወስ እወዳለሁ። የአንደኛው ፍሬ ተደደ የክልሉ ችግር ሲሆን ወያኔ በአማራ ህዝብ ላይ ከፈጸማቸው ዘግናኝና ጸያፊ ተግባራት መካከል በክትባት መድኃኒት ስም ለአማራ እህቶቻችን እንዳይወልዱ የማምከኛ መድኃኒት ሲሰጡ እንደከረሙ ዘግይቶ ሊጋለጥ ቢችልም አሁንም የዚህ ህዝብ የመከራ ድርቶ አልወልቅለት ብሎ ግፉን ተሸክሞ ይገኛል። በአጠቃላይ የአማራ ህዝብ ኢትዮጵያን እያለ ማንነቱን ላደጋ ጋልጦ ለጆሮ የሚሰቀጥጥ የግፍጽዋውን እየተጎነጨ ለመኖሩ የሚያከራክር ጉዳይ አይደለም። ይሄን ደግሞ ጣላቶቹ ሳይቀሩ ሁሉም ያውቁለታል። ያከዛዙን መሰሪነት በተመለከተ በቀደመው መጣጥፌ ጥቂት ዝብት መሳይ ቀንጫጭቤ እንደነበር የሚታወስ ሲሆን በወቅቱ በአማራ ክልል ላይ ከሚፈጸሙት ግፎች መካከል ጥቂቶቹን ለመጠቃቀስ ሞክሬ በአንድ ጉዳይ ላይ ግን ከሐሳቤ ጋር በመሟገት ልገልጠው ባለመፈለግ የምክንያት ጊዜ ጠብቄ ይፋ እንደማደርገው ቃል ገብቼ በይደር እንዳቆየሁት ይታወሳል። ይሁን እንጂ ችግሩ ስር እየሰደደና ዜጋ እየተጎዳ ሲመጣ ቢያንስ ቢያንስ አገዛዙ በእንደራሴው አዴፋ አማካኝነት የሚፈጸመውን ደባ አድማጭ እንዲታዘብልኝ ከሚል አኳያ የሚከተለውን ትዝብቴን ልጠቃቀስ ወደድኩ። አሁን መማር ማለት መደንቆር ሆነና በየዩኒቨርሲቲዎቹ ያለው የተማረው ቀመስ ማህበረሰብ ከየክልል ሹማምንቱ በሚስተጠው ቀጭን ትዕዛዝ አማካኝነት እኔ ነኝ ያለ ዜጋ ጠል ፖለቲካ ተፈትሎ እየተገመደ ብዙሃኑ ተማሪ በብልሹ አመራር ወጥመድ ውስጥ እየገባ መሆኑን በቅርበት የሚታዘቡ ሁሉ የየለት መነጋገሪያቸው ሆኗል። እነዚህ የዩኒቨርሲቲዎች ማህበረሰብ በተለይም በአስተዳደሩ አካባቢ ያሉት ግለሰቦች ላገዛዙ ማቄን ጨርቄን ሳይሉ ርካሽ ተወዳጅነታቸውን አደግድገው አቤት ወዴት ማለታቸውን በጋድ ከመታየው የተማሪዎች አሳዛኝ ህይወት መገንዘብም ይቻላል። እስከ ፕሮፌሰር ደረጃ ደረስን ባይ የዚሁ ተቋም መምህራንና ተመራማሪ ፕሮፌሰሮች ተማሪዎቻቸው በዝሙትና በሐሺሽ ጨቃጨውን ትለው ሲያብዱ ሌላው ቀርቶ በዜግነታቸው እንኳን ሃይ ማለት ያልቻሉ የወገን መርዞች እንደሆኑ ነው መረዳት የሚቻለው። ገና ሮጦ ያልጠገበውንና የነጋገር ተረካቢ ትውልድ የሚባለውን የዩኒቨርሲቲ ተማሪ እሳት ገብቶ ሲነድ ይያዩ ዝምታን የመረጡበት ምክንያት በውል ባይታወቅም አምባገነኖች ለዩኒቨርሲቲ ተማሪዎች ካላቸው ከፍተኛ ጥላቻ አንጻር እንደሆነም ይገመታል። ወላጆች ልጆቻችን ተመረው ይጦሩናል በማለት ፍዳቸውን አይተውና ለዩኒቨርሲቲ አድርሰው አይን አይን ይያዩ ይያለ በጨዋነት ተቆጥቁተው እንዳላደጉ ሁሉ ኮሌጅ ከገቡ በኋላ የዝሙትና የሐሺሽ ዲግሪ ይዘው ሲባረሩ ወላጅ ምን ሊሰማው እንደሚችል በቀላሉ መገመት ይቻል ይመስለኛል። ያጋጣሚ ጉዳይ ሆነና ለመዝናናት ወጥተው ባንድ ካፌ ውስጥ ካገኘኋቸው የደብረታቦር ዩኒቨርሲቲ የ3ኛ አመት ተማሪዎች ጋር አጭር ትውውቅ አድርጌ ስላለው ሁኔታ እንዲነግሩኝ በጠየቅኳቸው ወቅት ተማሪዎቹ ከፍተኛ የሆነ ያስተዳደር በደል እንደሚፈጸምባቸውና መሰረታዊ ጥያቄዎችንም ሲያነሱ ዛቻና ማስፈራሪያ እንደሚከተል አለፈስልም ግሬዳቸውን ወደ ሲያወርደው ጥባጥቤ በእነርሱ ቋንቋ እንደሚጫወቱባቸው ሲገልጹኝ ብዙሃኑ ተማሪ በሚደርስበት በደልም ተስፋ ቆርጦ አጸያፊና አልባሌ ቦታዎችን ያዘወትራል እያሉ ሲነግሩኝ በግልጽ አይናገሩት እንጂ ከላይ ለመጥቀስ እንደሞከርኩት ሐሺሽና ጫት ቤቶች የጭፈራ ምሽትንና የዝሙት ስፍራዎችን ለማለት እንደሆነ ለመረዳት ይያለው። አይተነው የማናቀውን እሳት አቀጣጥለውብን ነደንትና ቃመዳችንን ወደ ቆሻሻ ስፍራ ሊጥሉት በዝግጅት ላይ ናቸው እያሉ ያጫወቱኝ እነኚህ ተማሪዎች ተጠፍጥፈን ወደማንተርፍበት ገደል ገፍትረው ሊጥሉን ካልቻሉ ደግሞ ከላይ የነገርንሽን የእርምጃ ቅዳቸውን ትተው ተገደን እንጂ ወደን ባልገባንበት ዝሙትና ደባልሱስ ምክንያት ስንሞትላቸው አስከሬናችንን የግዳቸውንም ቢሆን ለወላጆቻችን ማስረከባቸው እንደማይቀር ከወዲሁ እንገምታለን በማለት ተማሪዎቹ በመረጃ ገልጸውልኛል። የደብረታቦር ዩኒቨርሲቲ እንደምሳሌ ተነሳ እንጂ ከጥቂቶች በስተቀር በአብዛኛዎቹ ዩኒቨርሲቲዎችና ኮሌጆችም ተመሳሳይ ችግር እንዳለ በተለያየ መንገድ ባጣራሁት ሁኔታ ለማወቅ ችያለሁ። አገር እየጠፋች ነው ስንልም እንዲሁ ሳይሆን በደል ጫፍ ደርሶ ትውልድ እየተበከለና የአገር መሰረት ሊናድ እየተሸራረፈ ካለው እውነታ በመነሳት ነው። ግፍና በደል በኢትዮጵያ ምድር ተንሰራፍቶ መውጫ መግቢያ ሲያሳጣን ትግላችን ስንዝር አልሄድ እያለ ተቸገርን እንጂ ምሬታችንማ ከልክ አልፎ ሰማይ ጥግ እንደደረሰ ግልጽ ነው። እድር ቤት ሳይቀር በየቢሮው በየዩኒቨርሲቲው በየከተማው በየገጠሩ በየስብሰባውና በየችሎቱ የማይፈጸም ኢትዮጵያዊ በደል አለ ለማለት በእጅጉ ይከብዳል። በኢኮኖሚ የዘቀተች ሀገር ይዘው ከዚህ ግባ የማይባል ኢንዱስትሪ ያልገነቡት ባዶ ጭንቅላት ገዢዎቻችን በፈረቃ የደረሳቸውን የሀገር ሀብት እንዳሻቸው እየተቀራመቱ አፈር እየገፉ መከራቸውን አይተው ያሳደጓቸውን ልጆቻቸውን አስተምረናችኋል ስራ ፈልጋችሁ ግቡ እያሉ ሲያባርሯቸው ግብር እየገበሩ አገርን በመደጎም ላይ ያሉ ድሃ ገበሬዎችና ጦረተኛ ቤተሰቦቻቸው ምን ሊያስቡ እንደሚችሉ መገመት የሚያቅተው ሰው ያለ አይመስለኝም። ከዚህ በኋላ ደግሞ ተከታትሎ የሚመጣ አስገራሚ ነገር አለ። ተሳቢትነታቸውን በሻንጣቸው ተሸክመው ከየዩኒቨርሲቲዎቻቸው የሚሸኙት ተመራቂ ተማሪዎች ስራ ፈልገው በማጣታቸው ምክንያት ጎዳና ላይ ሲታዩና በጉዳዩ ላይ አገዛዙ ሲጠየቅ ስራ የፈቱት ስራ መፍጠር አቅቷቸው እንጂ ብዙ የስራ የፈጠራ እድሎች አሉ እያለ ይመጻደቁባቸዋል። ይህ ደግሞ እብሪት ያደነዘዘው ጭንቅላት ባለቤቶች ስለሆኑ የተማሪዎቹ ቁስል ምንም ሳይመስላቸው እንጨት ያስገቡበት ይጣደፋሉ። ስቃዩን የሚቀበለው ደግሞ እነርሱንና በቅንጦት የሚኖሩቱ የእነርሱ ቤተሰቦች ሳይሆኑ መከረኛውና ስራ አጡ ተማሪ ብቻ ነው። ጂዲፒዋ ቁልቁል እየተመዘገዘገ ከወረደባት የደሃዎች ደሃ አገር የተፈጠረውንና የቋጠራት ጥሪት የሌለውን ተማሪ ስራ ፈጥረህ ኑር ብለው ሲፈርዱበት ኢትዮጵያ የነማን አገር እንደሆነች በቀላሉ ማሰብ ይቻላል። የረጂ አገራትን በር እያንኳኳች ተሸክማ የምትመጣው የብድር ገንዘብ እንኳንስ ዋናውን ዕዳ ይቅርና ወለዱንም መክፈል እያቃታት አገራችን 11 በመቶ እድገት አሳይታለች እያሉ ሲቀልዱብን መክረማቸውን የምንረሳው በደል አይደለም። ውድቀት እድገት የሚመስላቸው መሐይሞቻችን ህብረተሰቡን ራቁት አስቀርተው ብዙሃኑን የተማረ ኃይል በተለይም ዕውቀት እንጂ ሀብት የሌለውን ተመራቂ ተማሪ ጎዳና ለጎዳና እንዲንከራተት ካደረጉ በኋላ ስራ መፍጠር ስለማይችሉ ነው እያሉ ሲከሱት መደመጣቸው ደግሞ ከሁሉም በላይ የሚዘገንን ጉዳይ ነው። በብድር ከመጣው ገንዘብ ላይ ግማሹ ተዘርፎ ከዚያ ላይ እንደምንም እየተደረገ ወለድ እየተከፈለ የመከረኛው አርሶ አደርና የመንግስት ሰራተኛው ግብር ለባለ ስልጣናት የሁሉ አበል እየዋለና ዜጋ መኖሪያ አጥቶ እየተሰቃየ ያለፈበትን ሁኔታ ሳንረሳ አገር በዜሮ መንከባለሏን የሚነግራቸው ታጥቶ ሳይሆን የሚሰራባ ጆሮ ስለሌላቸው መሆኑ ለሁሉም ግልጽ ነው። አንዳችም የእድገት ለውጥ ያልታየባት የ11 በመቶ አዳጊዋ አገር ካረመኔዎቻችን ጋር ተደርበው ኢኮኖሚው አድጓል እያሉ ሲያታልሉን የነበሩ አጨብጫቢ የዘርፉ ባለሙያ ኢኮኖሚስቶች እንደነበሩም ሌላው ሳንረሳ የምናስታውሰው የቅርብ ጊዜ ታሪካችን ነው። ኢኮኖሚው ተሽመድመዶ ግሽበት እየናጣት ባለች ሀገር ላይ ተቀምጠው የተማሩትን ትምህርት ለፖለቲካ ሸጡትና ህዝባቸውን ካዱ። ተረጋግተው ማሰብም አቅቷቸው ከገዢዎቻችን ጫማ ስር በመነጠፍ የሀገር ኢኮኖሚ ወርዶ ህዝብ በኑሮ ውድነት ጠኔ እየተመታ መቆየቱን ልባቸው እያወቀ ችግሩ ሰው ሰራሽ የኢኮኖሚ ሴራ መሆኑን በድፍረት መናገር ያልቻሉ እርካሾች መሆናቸውን ነው ማየት የሚቻለው። የሀገራቸውን የኢኮኖሚ ጉዳይ ተንትኖ ማስረዳት አቅም አንሷቸው ነው ብያላምንም። ኢኮኖሚስቶቻችን ከበቂ በላይ ጉልበት አላቸው፣ ነገር ግን በራስ የመተማመን ችሎታ የላቸውምና ሁሉንም ነገር እግፍ አድርገው ትተው ጎዳና ላይ በሸራ የሚኖረውን ዜጋ ተረሱትና ኢኮኖሚው አድጓል የሚለውን የጌቶቻቸውን ቃላን ጠልጥለው እነርሱም ሲነግሩን ሰነበቱ። አሁንም ያው ናቸው። እንዴት ነው ኢኮኖሚው ያደገው ተብለው ሲጠየቁም የሚሰጡት ምላሽ የሚያስቅ ብቻ ሳይሆን የሚያስተዛዝብም እንደነበር እናስታውሳለን። አንባገነኖቻችን አሁንም ሳይቀር የሀገር ሀብት በሞኖፖሊ ዘው ሲጨማለቁበትና ደሃ የረሃብ እከክ ሲያክ የምርጫ ወቅት ሲመጣ ቀዳሚ ተሰላፊዎቻችን እነዚሁ እርካሽ ኢኮኖሚስቶች እንደሆኑም ግንቦት ወር በሚካሄደው የምርጫ ወቅት ልናያቸው እንችላለን። የሀገር ኢኮኖሚ አፈር ድሜ ግጦ ሲከርም አንደበታቸውን ዘግተው ምርጫ ሲመጣ ደግሞ ከገዢው በላይ ልቀው ስለ ምርጫው ሲናገሩ ውለው ሲናገሩ ያድራሉ። እንደው አጠቃላይ የአገር ኢኮኖሚን በተመለከተ ኢኮኖሚስቶቻችን እውነተኛ ትንታኔ ለህዝባቸው ካላቀረቡ ማን ያቀርብ ነው? ሁሉም ሸፍቷል፣ ሁሉም ማጨብጫቢ ሆኗል፣ ሁሉም ህሊናውን ሸጦ ለሆዱ አድሯል። ሌባውና ዘራፊውም እንደዚሁ። እውነተኛና ሀቀኛ አገራዊ መረጃዎችን የምታቀርበው የህዝብ ልሳኗ ፍኖተን ብትሆን ብቸኛ በመሆኗ በእሷ ላይ የሚረባረቡት አሽቃባጮች ቁጥራቸው ቀላል አልሆነም። እውነት መንምና ሐሰት በወር ፈረበት ምድር ላይ ሆነን ምንጊዜም ቢሆን የምናየው ይሄን ስለሆነ ፈኖታና ጭቆኑ ሰፊውን ተያይዘው ወደ ፍትህ ጥግ እስኪደርሱ ድረስ ፈተናው ቀላል የሚባል አይሆንም። እኔና ሌሎች ግፎች እየተፈጸሙ አገር እየታመሰችና ዜጋ እያለቀሰ ገዢዎቻችን ሲንቀባረሩብን ማየት ምን ያክል ልብ እንደሚያደማ ስቃይ የደረሰበት ብቻ ሳይሆን ግፍ ሲፈጸም ያየ ሁሉ እየሰቀጠጠውም ቢሆን ሊመሰክር ይችላል። ይባስ ብሎ ደግሞ ከፊት ለፊታችን አፍጦና ግፍ የመጣብን መከራ ከመቼውም በላይ የከፋ ሆኖ እንኳንስ ልንሸከመው ይቅርና ልንገፋው እንኳን የማንሞክረው ማዕት መሆኑን ለብዙዎቻችን ግልጽ ስለመሆኑ እጠራጠራለሁ። አዲሱ አጋውራሽ የማትነቀነቀን ዙፋን ለመመስረት ለት ተቀን ሽር ጉድ ይያሉ ሲሆን መንግስታቸው ከተደቀ በኋላ ደግሞ ሰጥ ለመጣርገው ሊገዙን እንደተከደ ከወዲሁ መረጃዎች እየወጡ ነው። የተንኮላ በጋዙ ኢሳያስ አፈወርቅ በአማካሪነት የሚሳተፍበት ቀጣዩ የኢትዮጵያ አገዛዝ አሜሪካኖቹን ከላይ አድርገው ግብጽና ሱዳንን ደግሞ ከጎን በማስተለፍ ኦነግን መሃል አስገብተው አገር እያመሱ ሊኖሩ በዝግጅት ላይ ይገኛሉ። የሽግግር ወቅት ሲነሳባቸው አራት ነብር የሚሆኑት የብልጽግናው ቁንጮ ወዳጃችን ግንቦት ወር የሞት ሽረት ግን የሚያካሂዱበት ወቅት እንደሚሆን በቀጥታም ሆነ በተዘዋዋሪ ነጋሪት እየጎሰሙ ነው። ይሁን እንጂ የሞት ሽረት ግን የሚካሄደው በማንና በነማን መካከል ነው የሚል ጥያቄ ቢነሳ ምላሹ ምን እንደሚሆን መገመት አያዳግትም። በጌታውና በባሪያዎቹ መካከል ነውና ከዚያ በኋላ ጌታውም ጌታ ነው ባሪያዎቹም ባሪያዎች ናቸው። በቃ ይሄ ነው እንግዲህ ቀጣዩ ጣፈንታችን። ብልጣብልጡ አረመኔው መንግስቱ ኃይለ ማርያም ሰደድንና ወዝሊግን በቀኙ መይሶንን ደግሞ በግራው አሰልፎ እነ ጀነራል ተፈሪ በንቲ የሚኖሩበትን ጊዜያዊ ወታደራዊ መንግስት መሰረትኳልና የሆነው ሁሉ ሆነ። አሁንም ያቺ ታሪክ ትደገም ነውና ኦዴፓንና አዴፓን ባንድ በኩል ኢዜማን በሌላ በኩል አሰልፈው ይቺን አገር ብልጽግና ሊያደርጓት ግንቦት ወርን ይጠብቃሉ። ወደው አይስቆዋሉ አባቶች ብዙዎች የሚጮሁለት የችግር መንግስት ጥያቄ በጥቂት የባዕዳን ቀጥረኞች ውሃ እየበላውና ዜጋ ላይ የተከመረው መከራ አልራገፍ ብሎ እያሰቃየ ያለ ዶክተር ፕሮፌሰር ተብዮቹ አምባገነን ገዥን አልጋ ላይ ለማውጣት ሽር ጉድ ይያሉ መሆኑን መታዘብ ተችሏል። እድሜ ልካቸውን ከመልከስከስ የማይጸዱት ምሁራን ተብዮች አካሄዳቸውን ለሚመጣው ሁሉ እንዲመች ያደረጉ ከንጉስ አዳራሽ ፊት ለፊት መገተራቸውን ዛሬም እንደወትረው ሁሉ የሙጥኝ ብለውታል። ከስራት ወደ ስራት መንፋቀቃቸውን ለማድ ያደረጉት እነኚሁ ህሊና የለሾች የወጣት ጎልማሳነት ተለጣፊ ባህሪያቸውን ወደ አዛውንት እድሜያቸው አምጥተው ለንስሐ ያለቻቸውን ጥቂት ጊዜ እንኳን ሳይጠቀሙባት ወደ ሞት አፋፍ እየቀረቡ መሆኑን ሊያውቁት አለመቻላቸው ክፉኛ ከኃጢአት ጋር የተቆራኙ መሆኑን መረዳት ይቻላል። እንደወጣቃላይ ኦነግ ማሰሻ ሆኖ እርሾ በሌላቸው አዴፓና ኦዴፓ የተበቃው ብልጽግና ሊጡ ኩፍ ሳይል ተጋግሮ ኢዜማ የሚባል እንኩሮ ሲወጣና አብን የሚባል ማጨራ አለቅ ብሎ ሲጣበቅ ኢትዮጵያ የምትባል እንጀራ ለማግኘት ዘበት ከመሆንበት ደረጃ የመድረሳችን ጉዳይ አሳሳቢ ሳይሆን አይቀርም። ይህ ሁሉ ጭቅጭቅ ተጥረቅርቆና አገር ተበላሽታ ያለች ነው እንግዲህ ጌቶቻችን ምርጫ ምርጫ እያሉ አታሙ የሚያስጎስሙብን። አልፋላፍ ዘጎቻችን በቤት ጦት ጎዳና ላይ እየተሰቃዩና ሺዎች በፍትህ ጦት በየማጓሪያ ጣቢያው ግፍ እየተፈጸመባቸው ባለበት በአሁን ወር ማንንም ሊያስተዳድሩ ስልጣን እንደሻቱ አንዱም ሊገባኝ አልቻለም። ለነገሩማ ከላይ ከጽሁፌ መጀመሪያ አካባቢ ሁለት ሐሳቦች መሰረት ቀሪውን ህዝብ አታለው ሆነ ደልለው ቀና ብሎ እንዳይናገራቸው አድርገዋል። ማን ይተነፍሳል? እንቢካለም ኦነግ ሸኔና ቄሮን ይልኩበታል። ብቻትና ነቀፋ እንደው በተናጠል ውስጥ ውስጡን በየቤቱ ሲሆን እነርሱ ደግሞ በአደባባይ የልባቸውን ይሰራሉ። ህዝቡም ቢሆን ቡራቡሬ ስለሆነ የገዢዎቻችንን መልክና ቁመና ሸሽገው ሰው እንዳያያቸው አድርገዋል። በዚህም መሰረት አይደለም ምርጫን ሌላ የፈለጉትን ወንጀል ሳይሳቀቁ ቢፈጽሙ ቢያንሳቸው እንጂ አይበዛባቸውም። የድሃ ድምጽ ሆኖ ለድሃ እየጮኸ ያለው ብቸኛው ድርጅት ኢሃፓ ብቻ ነበር። ምንም እንኳን ጣላቶቹ ተቆጥረው የማይዘለቁ ቢሆንም የህዝብ ሀብት ለመሆን በሚጥረው ጥረቱ ህዝብ ጋር ሆኖ ጣላቶቹን እየተጋፈጠ ይገኛል። በአገዛዙ ስር ያሉት መንደርተኛ ብዙሃን መገናኛ ተብዮችም እንደ አሸን ፈልተው ልሳናቸውን ባልተገራው አንደበታቸው ለብልጽግና ያንቆረቆሩለታል። የአፓሊስታን የሆነችው ፍኖተን ከሩቅ እየፈሩ ያለ ስሟ ስም እየሰጡ ህዝቡን ማደናገራቸው የዚህ ውጥንቅጡ የወጣው ፍራቻቸው መገለጫ ነው ማለት ይቻላል። በብቃት ማነስና በራስ መተማመን እጦት ምክንያት ጥሩ ስም በሌላቸው ጋዜጠኞችና የተቋሙ አስተዳዳሪዎች የተሞላው አንጋፋው የገዢው ሬዲዮና የቴሌቪዥን ድርጅትም ህዝብን በማወናበር በኩል ላቅ ያለ ልምድ ያካበተ ተቋም መሆኑ በብዙዎች ዘንድ የሚታወቅ ነው። የምርጫው መጣ ሲባሉ ምግብ መመገባቸውን እንኳን በውል ሳይስተውሱ ስለምርጫ ተናግረው ውለው የሚያድሩ አያሌ አሻጋጭ ጋዜጠኞች በሬዲዮም በቴሌቪዥንም መኖራቸው የተለመደ ሆኗል። ደራሲውም ጋዜጠኛውም ከያኒውም አዝማሪውም ተዋንያኑም ህዝብን እርግፍ አርገው ተተው በተሰጣቸው መድረክ ላይ ለሚመጣው ሁሉ ጫቃቸውን ጥለው ያበዱ የሚያመሹ ስለመኖራቸው ስም እየጠራንም ቢሆን ማስረጃ ልናቀርብ እንችላለን። በወንጌልና በቁርአኑ ትዕዛዝ መሰረት የፈጣሪን መንገድ ይጠርጋሉ የተባሉት የሃይማኖት አባቶችም ቢሆኑ ከጥቂቶቹ በስተቀር ብዙዎቹ የቀበሮ ባህታውያን ሆነው የቆሸሸ ኃጢአተኛ ተግባራቸውን በማይጠፋ ስማቸው አማካኝነት በህዝብ መዝገብ ላይ አስፈራዋል። ቤተክርስቲያንንም መስጊድንም ጎድተዋል። እምቢ ለእምነት ያሉትንም በጅባስ በልተዋል። እምነታቸውን ሽጠው ክህደትን በገንዘብ ገዝተዋል። ይሄ ሁሉ ተጽፎ ተቀምጧል። መንግስታለ ማርያምን ያክል ግዙፍ ተኩላ ሸንጎ ምክር ቤቱ ሳይቀር ለህዝባቸውና ለእምነታቸው ሲሉ ፊት ለፊት ተጋፍጠው እውነተኛ የእምነት አባትነታቸውን ያስመሰከሩ እንደነበሩ እናስታውሳለን። አባታችን አቡነ ተክለ ሃይማኖትና ሼህ ሐጂ መሐመድ ሳኒ ሀቢብን የመሳሰሉ የበቁ አባቶችን በተመለከትንበት አይናችን እነሱም አይጠሪ ሐሳዊ መሲሐንን አይተን ማለፋችንም ዛሬም በየቤተ እምነቱ ውስጥ ለሚፈጸመው በደል እንግዳዎች አንሆንም ማለት ነው። የእምነት አባቶቻችን በየገዳማቱ በየአብያተ ክርስቲያናቱና በየመስጊዱ የወያኔን የተንኮል በትር ተቋቁመው እምነታቸውን ሳያስደፍሩ ለሀገራቸውና ለህዝባቸው ሲሉ ተነግሮ የማያልቅ መከራ ከፍለዋል። ወያኔ ወታደሮቹን መሳሪያ አስታጥቆ ከነጫማቸው መቅደስ ውስጥ ያስገባ ነገሮቹን ያመቻቹ የነበሩት ለስለላ መድቦ ያስቀመጣቸው የኢስሙላ ቤተክርስቲያን አገልጋዮች እንደነበሩ እናስታውሳለን። ሻሸመኔ ተክለሃይማኖትና ጎንደር መድኃኔዓለም ቤተክርስቲያናት ውስጥ የሆነው ጽናትን ደርበው እምነታችንን አናስነካም ያሉ ካህናትና ምዕመናን ጭምር ወደ ህይወት ዋጋ ከፍለው ሰማዕትነትን አግኝተውበታል። ዛሬ በየቤተ ክህነቱና በየመስጊዱ ውስጥ የማይጠፋ እሳት እየጫሩ የክርስትናንና የእስልምናን እምነት ፈተና ላይ ጥለው አገሪቷን ባንድ እግሯ ሊያቆሟት የሚቃምጡ የቀበሮ ባህታውያን እንደ አሸን መፍላታቸውን በድፍረት መናገር ይቻላል። እነኚህ መርዛቸው በቀላሉ የማይነቀል የቤተ ክህነት ሰዎች መስቀላቸውን ፊት ለፊት አድርገው በኋላቸው ግን የሚሰሩት ሥራ ከህዝብ ጋር የሚያኖራቸው ሳይሆን የሚያጠፋቸው መሆኑን ከልብ የተረዱት አይመስልም። ፈጣሪ ልብ ይስጣቸው ብያለሁ። መልካሙን ሁሉ እመኛለሁ። ህይወት አሰፋ።
አልማጭቻችን የዛሬ የደብዳቤዎች አምድ ፕሮግራማችን በዚህ ይጠናቀቃል። ሳምንት አርብ እስከምንገናኝ ደህና ቆዩን።
Anche se gran pan Hageli Adi Fadabai